እንኳን አደረሰን
ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አደረሳችሁ ይያለን የዛሬውን ልዩ የአዲስ ዓመት ፕሮግራም የምናስተላልፍላችሁ የደብረ ሰላም መድኃኔዓለም ቤተክርስቲያን የንጻ ኮሚቴ አባላት ነን። ማችን በብፁዕ አቡነ ኤልያስ የአውሮፓና የምስራቅ አፍሪካ ሊቀ ጳጳስ ጸሎተ ብራኬ ይጀመራል። ከዛም በስቶክሆልም ለማስገንባት የታቀደውን አዲስ የቤተክርስቲያን እቅድና ፕላን በማስተዋወቅ መንፈሳዊ መዝሙሮችንና የአዲስ ዓመት ባህላዊ ዘማዎችን እናሰማችኋለን። በየመሐከሉም ማስተዋቂያዎች ይኖራናል። እንኳን አደረሳችሁ ለመባባል ለምትፈልጉም ቴክኒኩ እንደፈቀደ የስልክ መስመራችንን እንከፍታለን። አብራችሁን ቆዩ።
መንፈስ ነው ለምለው ወጥ እንኳን አደረሰን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ የምትገኙ ኢትዮጵያውያን በሙሉ ቸርነቱ የማይቀበት ለሁሉ እግዚአብሔር አምላክ በቸርነቱ ተጠብቆ በረድኤቱ መግቦ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ አዲስ አመት በሰላም አሸጋግራችሁ ተወደዳችሁ ኢትዮጵያውያን፣ አዲስ አመትን ማንኛውም ዓለም በተለያየ መልክና ታሪክ ያከብራል። ዛሬ እኛም የምንገኝበት አመተ ምህረት 2007 አመተ ምህረት መሆኑን ለሁላችሁ ይህም የዘመን አቆጣጠር ከክርስቶስ ልደት በፊት ከ46 አመት ዓለም በዩልዮስ ቄሳር ዘመን ተጀምሮ እስከ 1582 አመተ ምህረት ድረስ መላው ዓለም ተቀብሎት በአንድ አይነት አቆጣጠር በአንድ ላይ ሲጓዝ ከቆየ በኋላ በ1582 ዓመተ ምህረት የሮማው ፓፓ ጎርጎሪዮስ 13ኛው በአንድነት ሲጠቀምበት የነበረውን ቁጥር በማፍረስ የዓለምን የአንድነት ጉዞ ሊለውጠው ችሏል። ጥንታዊቷ ሀገራችን ኢትዮጵያና ባለታሪክ የሆነው የኢትዮጵያ ሕዝብ ግን ጥንታዊውን የዘመን አቆጣጠር ሳይለውጥ በመቆየቱ ለዓለም ሕዝብ የታሪክ ማህደር ሆኖ ይገኛል። የአዲሱን ዓመት መጀመሪያ በመስከረም ወር ማድረጋችን ደግሞ ተራሮችና ኮረብታዎች በጉም ተሸፍነው ከከረሙ በኋላ ጉሙ፣ ዝናሙ እንዲሁም የክረምት ወራት ተወግዶላቸው የፀሐይ ብርሃን በላያቸው ሲያንጸባርቅ ቅጠሎቻቸው ሰረክፈው የነበሩ ዛፎች እንደገና በአበባ አሸብርቀው ገበሬውም ቆፍሮና አርሶ በእምነት የበተነውን ዘር ፍሬውን የሚያይበት የተፈጥሮ የአዲስ ዓመት ለውጥ መጀመሪያ በመሆኑ ለዘመን መለወጫችን ከፍተኛ ትርጉም ሊሰጠው ችሏል። የዓለም ሕዝብ በየታሪኩ የራሱን የዘመን መለወጫ ከራሱ ታሪክ እያዛመደ ያከብረዋል ብለናል። ለምሳሌ ያህል እስራኤላውያን የአዲስ ዓመትን በዓላቸውን ከግብጽ የወጡበትን የወር መጀመሪያ በማድረግ ይቆጥራሉ። ይሁን እንጂ ብዙ ጊዜ የግብርናውን ወቅት እየጠበቁ አዲስ ዓመታቸውን ይለውጡ እንደነበረ ታሪክ ያስረዳል። ስለዚህ ነው ቤተክርስቲያናችንም በብዙ ምሳሌና ታሪክ ያሸበረቀውን የዘመን መለወጫችን ርዕሰ አውደ ዓመት ቅዱስ ዮሐንስ በማለት የምታከብረው። ከሁሉም የመጀመሪያው ታሪክ ነው ብላ የምታቀርበው ይህን ነው። ለኛ ለሰው ልጆች አዲስ ህይወት ሰጪ የሆነውን ክርስቶስን ሲሰበክ የሰማንበትና አዲስ ህይወት የተሰበከበት ሆኖ እናገኘዋለን። ይህም ለኛ የተሰበከው ህይወት አዲስነቱ ለኛ እንጂ ህይወት ሰጪ ሆኖ ለቀረበው ለመድኃኒታችን ለኢየሱስ ክርስቶስ አዲስ አልነበረም። የነቢያትን ትንቢት በመጥቀስ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን በጻፈው መልእክቱ በምዕራፍ 1 ቁጥር 12 ላይ አንተ ግን አንተ ነህ ዓመቶችም ከቶ አያልቁም ካለ በኋላ በዚሁ በዕብራውያን መልእክት ላይ በምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው፣ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህም የሚሰሩባት አልተጠቆሙምና ይላል። በአዲስ ዓመት የሰው ልጅ ህይወቱንና መንገዱን እንዲያስተካክል የርዕሰ አውደ ዓመቱ አዋጅ ነጋሪ የሆነው ዮሐንስ መጥምቅ በቅዱስ ወንጌል እንደምንረዳው ዮሐንስ ሰዎች ሁሉ በአዲስ ዓመት ለአዲስ ህይወት ለአዲስ ሥራ እንዲዘጋጁ በዘመነ ወንጌል መጀመሪያ ላይ በአዋጅ ነጋሪነት የተጠራ በመሆኑ ነው። አዋጁ እንዲህ ይላል፣ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ እንሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈው ዮሐንስ በምድረ በዳ እያጠመቀ ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ይህም አዋጅ ሰዎችን እየተናዘዙ በዮርዳኖስ ከኃጢአት ወደ ጽድቅ ለመመለስ እግዚአብሔር አምላክ የሰዎችን ኃጢአት ይቅር በማለት ከሰው እንደሚወለድና የኃጢአተኛውን ሥጋ እንደሚዋሃድ አስቀድሞ በነቢያት የተናገረውን ነው። ኢሳይያስ እንዲህ ብሎ ነበር በማለት ሱባኤ የተቆጠረለት ሰዓትና ጊዜ ሲደርስ እነሆ የብሉይ ዘመን አልፎ አዲሱን ዘመን ልበሱት ለዚህም ለመዘጋጀት በንስሐ ጥምቀት ተቀበሉት በማለት መጥምቁ ዮሐንስ የአዲስን ዘመን አወጀልን። የመጥምቁ ዮሐንስ የአዲስ ዘመን አዋጅ የነቢያትን ትንቢት አልቀነሰም አልጨመረም። ቀደም ብሎ ስለ አዲስ ዓመት የወንጌል ዘመን ነቢዩ ኢሳይያስ የአዋጅ ነጋሪ ቃል በሚል በአዲስ መስመር ላይ ተነስቶ እንዲህ ይል ነበር፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ተራራውና ኮረብታውም ሁሉ ዝቅ ይላል፣ የተጣመመውም ይቃናል፣ የእግዚአብሔርም ክብር ይገለጣል። ሥጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯልና ይላል። ኢሳይያስ ምዕራፍ 40 ቁጥር 3 ሰውን ለማዳን ወደዚህ ዓለም የመጣው ኢየሱስ ክርስቶስ ነቢያትም ሆኑ ወንጌላውያን በኃጢአት የወደቀውን ጽድቅን የተራቆተው ዓለም ሁሉም ወደ አዲስ ሕይወት ቢመለስ የወንጌል አዲስ ዓመት የተመረጠችና የተወደደች ዓመት እንደምትሆንለት ለሰው ልጅ ሁሉ ትንቢት ተነግሮለት ነበር። ትንቢቱም እንዲህ ይላል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው ዛፎች እንዲባሉ ለጽዮን አልቃሾች አድርግላቸው ዘንድ በአመድ ፈንታ አክሊልን በልብሶም ፈንታ የደስታ ዘይት በሐዘን መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። ኢሳይያስ ምዕራፍ 61 ቁጥር 1 እስከ 4 ይህ ሁሉ የነቢያት ትንቢት የጽዮን ልጆች ለአዲስ የወንጌል ዓመት አዲስ ዓመት ተዘጋጅተው ቢቀበሉት የምሕረት ዓመት አግኝተው የክብር አክሊሉን እንደሚቀዳጁና ከኃጢአት ቁራኛ ተላቀው ከዲያብሎስ እስራት ወጥተው የመንግሥተ ሰማያት ባለቤት ሆነው ሰማያዊቷን ኢየሩሳሌምን እንደሚወርሱ የአዲስ ዓመት ዝግጅት ትንቢት ነበረ። በነቢያት አንደበት የተላለፈላቸው አዲስ ዓመት ሲለወጥ ብዙ ነገሮች ይዞ ነው የሚለወጠው። በሰው ልጅ ሕይወት ውስጥ ደስታ አለ፣ መከራ አለ። ለሰው ልጅ ትልቁ ደስታው ግን አካሄዱ ሁሉ ከእግዚአብሔር ጋር ካልሆነ ደስታ መስሎ የሚታየው ሁሉ መከራ ሊሆንበት ይችላል። እግዚአብሔርን በመጠየቅ እግዚአብሔር በሚፈቅደው መንገድ የማይጓዝ ሁሉ ችግር እንደሚያገኘው በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። ለእምቢተኞች እንዲህ ሲል ይገልጻል፣ እግዚአብሔር የመልእክቱን ድምፅ አድምጡ ብዬ ጠባቂዎችን ሾንኩባቸው፣ እነሱ ግን አናዳምጥም አሉ። አሕዛብ ሆይ ስለዚህ ስሙ፣ ማኅበር ሆይ እነዚህ የሚያገኛቸውን እወቁ። ምድር ሆይ ስሚ፣ እነሆ ቃሌን ስላልሰሙ ሕጌንም ስለጣሱ በዚህ ሕዝብ ላይ የሐሳባቸውን ፍሬ ክፉን ነገር አመጣባቸዋለሁ ይላል። የተወደዳችሁ የክርስቶስ ቤተሰቦች፣ ይህ የዘመናችን ትውልድ ያገኘው የሐሳቡ ፍሬ ምንድን ነው? ከምናየውና ከምንሰማው እንደምንረዳው የበረከት ወይስ የመርገም ውጤት? ለዚህ መልስ የሚሰጠው የእያንዳንዱ አድማጭ የህሊና ምስክርነት ይሆናል። የሰው ልጅ የተፈጠረው ሁልጊዜ እግዚአብሔርን ለማስደሰት ነበረ። ሐዋርያው ቅዱስ ጳውሎስም የእግዚአብሔር ፈቃድ ምን እንደሆነ ሲያብራራ፣ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሩ። ይህን ቃል የተናገሩት ከመንፈስ ቅዱስ አግኝተው ነቢያትም ሐዋርያትም ናቸው። ለመሆኑ ነቢያትና ሐዋርያት በአሁኑ ትውልድ መካከል ይገኙ ምን ይሉ ይሆን? ነቢያቱም ሆኑ ሐዋርያቱም ሰይፍና ሰዓት እንደሚታዘብ ይጠይቁም፣ እርሱ መሐሪና ቸር ነውና እስከ መጨረሻው ዘመን ለንስሐ ይጠብቃቸዋል። የአሕዛብን ፈቃድ ያደረጋችሁበት ዘመን የሥጋ ምኞትም በሥጋንም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክም የተመላለሳችሁበት ያለፈው ዘመን ይበቃልና ሲል በየሰዓቱ በየቀኑና በየዓመቱ ይጠራል ይመክራልም። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ምክሩም ዘመኑ ተፈጸመ፣ ሁልጊዜ አዲስ ዓመት አልፎ አዲስ ዓመት ሲተካ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ የሚለውን ቋሚ መልእክት በመስጠት ወደ ገሊላ የመጣው እግዚአብሔር እንደ ሰው በጊዜ አይወሰንም፣ የጊዜና የዓመታት አምላክ ሁሉ በእጁ መሆኑን ሐዋርያው ቅዱስ ጳውሎስ ስለዚህ ጉዳይ እንዲህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት ነው፣ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ዘመናት በየጊዜው ይለወጣሉ፣ እግዚአብሔር ግን በሥራውም ሆነ በባሕሪው ፈጽሞ አይለወጥም። ነገር ግን የወደደውን ለማድረግ ሲፈቅድ ሥራውን የሚሠራበት ጊዜና ሰዓት ይወስናል፣ የሚመርጠውንም ሰው ያስነሳል። ነቢዩ ዳዊት ጊዜ ገቢር ለእግዚአብሔር እንዳለው ሁሉ መዝሙር 118 ቁጥር 126 የእግዚአብሔር የሥራ ጊዜ አለው፣ እግዚአብሔር የፈቀደውን የሠራ ዘንድ በወደደ ጊዜ የራሱ ጊዜና ሰዓት በአምላክነቱ የሚወሰን እንጂ በፍጡር አእምሮና ዕውቀት የሚለካና የሚታወቅ አይደለም። ስለዚህ ዘመናት ያልፋሉ፣ ይተካሉ፣ እንዲሁም ይለወጣሉ። ነገር ግን የኃያሉ የእግዚአብሔር ሥራና ዕቅድ በማንም አይለወጥም። ሊሠራ የወደደውን ለመሥራት ባሰበ ጊዜ ሐሳቡን የሚያስለውጠው ተግባሩንም የሚያሰናክለው የለም፣ እርሱ የሚያረጅና የሚለወጥ አምላክ አይደለምና። ነቢዩ ዳዊት እንዲህ ሲል ተናገረ፣ ዓመቶች ለልጅ ልጅ ናቸው፣ አቤቱ አንተ ከጥንት ምድርን መሠረትክ፣ ሰማያትም የእጅ ሥራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ፣ ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። ይለወጣማል፣ አንተ ግን ያው አንተ ነህ፣ ዓመቶች ከቶ አያልቁም። መዝሙር 101 ቁጥር 27 ከዚህ የተነሳ አሮጌው ዓመት አልፎ አዲሱ ዓመት ሲተካ ዕድሜ ለንስሐ ዘመን ለፍስሐ የሰጠ እግዚአብሔር በቸርነት ዓመታትን ታቀዳጃለህ መዝሙር 64 ቁጥር 11 እየተባለ በአዲስ ምስጋና ይመሰገናል። መጪውም ዓመት የበረከትና የሀብት እንዲያደርግልን ያለፈውን በደላችንን ኃጢአታችንን በይቅርታ አሳልፎ በንስሐ እንዲያድሰን በአዲሱ ዓመት እንደ እግዚአብሔር ፈቃድ ለአዲስ ሥራ ለመሰለፍ እንዘጋጃለን። ስለዚህ እኛስ አዲሱን ዓመት በአዲስ መንፈስ በአዲስ ሕይወት መቀበል አይገባንምን የሚል ጥያቄ ከጠየቅን በኋላ በዚህ ከተስማማን የዘንድሮውን የአዲስ ዓመት ከመጀመራችን በፊት ያለፈውን ዓመት እስኪ መለስ ብለን እንመልከተው እንመርምረውም። ጠቅላላ ለመንፈሳዊ ሕይወታችንም ታሪካችንም ለወገናችንም ለሀገራችንም ልንሰራው የሚገባን ሥራ ሰርተን ከሆነ ልናዝን አይገባንም። ኢትዮጵያውያን በአሁኑ ወቅት የቆየውንና የነበረውን አኩሪ ታሪካቸውን ትተው በዘር በቋንቋ እና በሃይማኖት የመለያየትን መንገድ በማሳየት በአንድነታችን ላይ የሸዋ አጥር በማጠር ለተተኪው ትውልድ የተበላሸ ታሪክ ለማስተላለፍ የሚሞክሩ ካሉ ለእኛ ለኢትዮጵያውያን እጅጉን የሚያሳዝነን መሆኑን ሁላችንም በአንድነት ልንገነዘበው ይገባናል። ይልቁንም አሁን በዚህ በያዝነው ዓመት ይህን የተበላሸ መንገድ አድሰን ከመለየት ይልቅ አንድነትን ከጠላቻ ይልቅ ፍቅርን መስርተን ለተላሻ ለህይወትና ለእውነተኛው ዓመተ ምሕረት ተዘጋጅተን ባንድ ላይ እንድንጓዝ የቤተ ክርስቲያናችን የዘወትር መልእክት ነው። የሰላም አምላክ አዲሱን ዓመት የሰላምና የፍቅር ዘመን እንዲያደርግልን የዘወትር ጸሎታችን ነው። አሜን።
ለብፁ አቡነ ኤልያስ እግዚአብሔር አምላክ ቃልዎትን ያሰማልን።
ሰንበ ማስተዋቅ ልጀምርና ስሜ ታምሩ ዮሐንስ በደብረ ሰላም መዳን ያለም የህንጻ ኮሚቴ የስራ ክፍለ የህዝብ ግንኙነት ክፍል ሲሆን እንኳን 2008 ለዘመነ ሉቃስ አደረሳችሁ ይያልኩ የሬዲዮ ፕሮግራማችንን እስቲ በውይይት እንጀምራለን። በመጀመሪያ ወደ ሞክሼ ወደ አቶ ታምራት ባሁን ጊዜ የሰበካ ጉባኤ ምክትል ሊቀመንበር እንደመሆነ ስለ ስቶኮልም መድኃኔዓለም ቤተክርስቲያን ታሪክ የምታውቀውን ብታካፍለን።
እሺ አቶ ታምራት በጣም አመሰግናለሁ። 2007 ማለት እንደሆነ ገብቶኛል እና እንኳን ለ2007 ለዘመነ ሉቃስ አደረሰን። ሁላችሁንም የህንጻ ኮሚቴ አባላት እዚህ ያላችሁት የስዊድን ነዋሪዎች አጠቃላይ ያላችሁ ኢትዮጵያን በሙሉ እንኳን አደረሳችሁ። ለጥያቄ አቶ ታምራት መጀመሪያ ማለት መፈልገው ከ87 በፊት ከዛ በፊት የመጣን ኢትዮጵያኖች የራሳችን ቤተክርስቲያን አልነበረንም። እናም እድሜያችን ደግሞ እየጨመረ በሄደ ቁጥር ልጆችም ቤተሰብም መጡና ልጆቻችንን ክርስትና ምናስነሳበት ባህላችንን ምናከብርበት ቦታ እንቸገር ነበር እና አብዛኞቻችን ወይ ወደ ግሪክ ቤተክርስቲያን ወይ የሚቀርቡ ቤተክርስቲያኖች ይሄድን ባላችንን በእንግድነት አክብረን ያዘን እንመለስ ነበር እና የራሳችን ቤተክርስቲያን እንዲኖረን ውይይት በየአካባቢው የተጀመረው በ1987 ይመስለኛል። ለምሳሌ እኔ በመኖርበት በኡፕሳላ ከተማ በዶክተር በላቸው አስራት አሰባሳቢነት ይሄንን ፍላጎታችን ለማሟላት ውይይት ይደረግ ነበር። በስቶክሆልም ነፍሳቸውን ይማርና በክቡራቱ ዘውዴ ኃይለ ማርያም አሰባሳቢነት ጉዳውን በትካት ይዘው ይህን ይከታተሉ ነበር። እና ታሪኩ እንደሚዘግበው ባጋጣሚ ከቅዱስ ሲኖዶስ የመጡ አንድ ባለ ስልጣን አቶ ዘመድ ሆኑ የሚባሉ ይመስሉኛል። ሳቸው በመጡ ጊዜ የስዊድን ኗሪዎች ቤተክርስቲያን ለማቋቋም ያለን ፍላጎት ተገልጾላቸው ጉዳውን ለሲኖዶስ እንዲያቀርቡ ተደረገ። እና ይሄ ጉዳይ ፍሬ አግኝቶም በስቶክሆልም ያሉ መመናን ተሰባስበው የመጀመሪያውን የቤተክርስቲያን ማህበር አቋቋሙ። እና በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበር በሚል ስያሜ ማህበር ተቋቋመ። እና ይሄም ማህበር አድጎ በ2002 ካማረክ ኮሌጅ አሁን በመተጠራበት ስሟ ማለትም ደብረ ሰላም መድኃኔዓለም በስዊድን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ጵጵስና በሚል መጠሪያ ስም ከማህበር ወደ ትሩሳም ፎንድ ወይንም የእምነት ተቋም አድጋ አሁን ባለችበት ሁኔታ ትገኛለች። ይሄንን ስራ አስመርክቶ እንግዲህ ከአገር ቤት ከቅዱስ ሲኖዶስ ጋር ያለውን ግንኙነት ቀጥሎ ብፁዕ አባታችን አባው ነዝሊያስ በ1989 ዓመተ ምህረት ወደ ስዊድን ሀገር መጥተው ከኤስኤስቲ ጋር ግንኙነት አደረጉ። ከዛ በፊት የሳቸው ተጠሪ የሆኑት በጀርመን ሀገር የሚኖሩ ካህን ዶክተር መራዊ ተበጀ ይመስለኛል። አዎ ዶክተር መራዊ ተበጀ ተልከው በዚህ መጥተው ከስዊድን ባለ ስልጣናት ጋር የኢትዮጵያኖች የእምነት ተቋም ያስፈልጋቸዋል ቤተክርስቲያን ያስፈልጋቸዋል እና በምን አይነት መንገድ ይረዱን እንደሚችሉ ውይይት አድርገው ከኛም ጋር ተነጋግረው ያንን ለቅዱስ ሲኖዶስ ሰጡ ተናገሩ ወይንም አስተላለፉ። እና በዛ መሰረት ብፁዕ አባታችን ወደ ስዊድን ሀገር መጥተው ከኤስኤስቲ የእምነት ተቋማትን ከሚያደራጀው የመንግስት ተቋም ጋር ንግግር አደረጉ። እና በዛውም አመት ካህን ወደዚህ እንዲመጣ ተደረገና በ1989 ግማሽ ላይ ይመስለኛል የምታውቃቸው ሊቀ ካህናት መዘምር ብሩ አሁን በአውስትራሊያ የሚገኙ ትልቅ አባት ናቸው። ሳቸው ታስተውሳቸዋላችሁና ሳቸው ሲመጡ ትዝ ይለኛል ልጃቸውን እንደውም ያስተማሩ በድቁና ሱን የደገፋቸው ነበር የሚሰሩትና እዚህ አስፑደን ቤተክርስቲያን ተገኘና እዛ በደባልነት ገብተን ጸሎተ ቅዳሴ ለማግኘት ቻለን። እና አንዳንዶቻችን ብዙዎቻችን ከፍሳላ ድረስሉ እየመጣን እንካፈል ነበር። በኋላም ያው የራስ ቤት የራስ ስላል ሆነ ከዛ ቤተክርስቲያን እንድንለቅ ተጠይቀን ያ ካንድ 78 ወር ነው ዘይ ተቀደሰው ወጡ ተባለን። እንግዲህ መሯሯት ተጀመረ። የስቶክሆልም ያሉ መመናን በተለይ በጣም ትልቅ ጥረት አድርገው ክላራ ቤተክርስቲያን ጀርባ ያለች አንድ የመቃብር ቤት ነው የሚሏት ነበረች ይመስለኛልና ትንሽ ቤተክርስቲያን ናት ታስተውሰታላችሁ።
እንደውም ባይገርም እኔ የተዳርኩት ወይ ቀለበት ያረኩት በዛ በትንሿ ቤተክርስቲያን ውስጥ ነው። እና ትዝ ይለኛል የቦታው ጥበትና የነበረው ሙቀት እንዲሁም በመንገድ የሚተላለፉ ሰዎች እየሳቁብን ነበር ያንን ያሳደፍ ነው አስተውሳለሁ።
በጣም በጣም ብዙ ትዝታለን። እኔም እንደውም በዛ ጊዜ የሰበካ ጉባኤው ገብቼ ነበርና አንድ ጊዜ እንዲሁ ታቦቱን ለማውጣት ፈለግን የመድኃኔዓለም ጊዜና አባታችንን ጠይቅ አስፈቅድ ተባልኩ። ወጣ አውቅም ነበርና ብፁዕ አባታችን እንደው ታቦቱ ቢወጣልን ምን ይላሉ ብለን ፍቃድ ጠየቅናቸውና ሳቸው በእውነት በጣም ተቆጡ። እንደው ታምር የት ነው ታቦት የምታወጣው? እዚህ አንድ ሀብታም መቃብር ጋር እንደምንጸልይ ታውቃለህና ነም ደነገጥኩኝ። በኋላ ደንግጬ ልመለስ ስል ታውቃቸዋላችሁ አባታችን ከዛ ወዲያው ታምራት እና በል ታቦቱ ይወጣል ግን በራፍ ላይ ቆሞ ነው የሚመለሰው አለና ጅነሰቼ ገባሁኝ ለመጀመሪያ ጊዜ በክላራ ቤተክርስቲያን ታቦትን አውጥተን አነገስንና በጣም ትልቅ ብዙ ትዝታለን ትንሽም ብትሆን ደስ የምትል ቤተክርስቲያን ነበረች በጣም ደስ የሚል ጊዜ ተወስታለን በዛና በዛ የቆየነው አይ ቲንክ ወደ 9 አመት አካባቢ ይመስለኛል እና ከዛ በኋላ በጣም በሚያሳዝን መልኩ ከዛ ቦታ እንድንወጣ ተገደድን። በመጀመሪያ ብዙ የገንዘብ ጫና ቤተክርስቲያኑ በማይከፍለው ደረጃ ክራይ ጨመሩብን። እና ያንን ክራይ አቤት ለማለት ያልተከደበት ቦታ የለም በስዊድን ፓትሪያርኩ ድረስ ሄደዋል የህንጻ ኮሚቴ የነበሩት በዛ ጊዜ ቤተክርስቲያን ሰበካ ጉባኤ ግን ይሄ ኢኮኖሚ ጉዳይ ነው ክፈሉ ካልከፈላችሁ ውጡ አሉ። ምንም አማራጭ ስለሌለን የግድ መክፈል ተጀመረ። እሱም በቃ አልሆነም ብርም ከፍለን እና መጨረሻ ላይ ቤተክርስቲያኑ ለራሳችን ስለምንፈልገው ለቃችሁ ውጡ ተባለ። እና እንግዲህ በጣም የኛም ቤተክርስቲያን ስርዓት ሁላችንም እናውቀው ነው እና የት ነው ታቦቱን ይዘን መንገባ እና በጣም ትልቅ ችግር ውስጥ ነበርች ቤተክርስቲያኗ በዛ ጊዜ። እና የሚደንቃችሁ ነገር ግን ይሄች ቤተክርስቲያን ሁሉ ጊዜ ራሷን መንገድ የእግዚአብሔር ያሳካላታልና በፋገርሽ ሴንትሩም ታስተውሳላችሁ እዛ የነበሩ ቤተክርስቲያን የራሳቸውን ቤተክርስቲያን ለቀው ሊወጡ ነበርና በየኛን ኮንትራክት ይዛችሁ በዚሁ ግቡ ብለው እዛ መጠለያ ሰጡንና ገባን። ያ ቤተክርስቲያን ደግሞ በዛው ኮንትራክቱ በእኛ ስም ሆነና እዛ ቤተክርስቲያን ውስጥ ተሳውሰን እንደሆነ አላውቅም ስንት ጊዜ እንደቆየን። ጥሩ ቤተክርስቲያን ነበር ግን አንድ ፎቅ ወደ ላይ ወጥተን ነበር ያለው እና ያ ቤተክርስቲያን ያ አካባቢ በሙሉ ስኪፈርስ ድረስ በዛ ስንገለገል ቆየን። እና እዛም ሆነን የህንጻ ኮሚቴው የነበረ የህንጻ ኮሚቴ ገንዘብ ለማሰባሰብ ትልቅ ስራ ይሰራ ነበር። አባታችን በሄዱበት ሀገር ሁሉ በአሜሪካን የዞሩ ስዊድን ብዙ ጉልበት ያላቸው ምርዱ ይያሉ ብዙ ገንዘብ ያሰባሰቡ ለህንጻ ኮሚቴው ይልኩ ነበር። እና ከዛ መጨረሻ ላይ ፈርሶ ልንወጣ ስንል ቦታ ሲፈለግ በየቦታው የቱ ይሻላል ለት ቦታ ይሻላል ሊገኛል ወይ በሚል ስንዘዋወር መጨረሻ ላይ አሁን ያለንበት ሀክሴትራ ያለው ቤተክርስቲያን አንድ ሱቅ ነበር እና ያ ሱቅ ተዘግቶ ነበር። እንዳለ እንደተዘጋ ያንን ሱቅ ለመግዛት ስምምነት ላይ ተደረሰ በሰበካ ጉባኤው ጥረት እና ያንን ሱቅ ገዛን። ናዛ የነበረው ፍሪዝ ሽልስኮፕ ምናምን ነበር ትዝለኛል ስናፈርስ ስንደሏልን። ከዛ በኋላ ግንባታ ተጀመረ ውስጥ መቀየር ማለት ነው። እና ከብዙ በ እንትን በ86 አካባቢ መስለኛል አልቆ ወደ 85 አካባቢ ወደዛ ተዛወርን ገባን ማለት ነው። እንደው ባጭሩ ይሄን ይመስላል ሂደታችን የነበረው።
እናመሰግናለን አቶ ታምራት። እኔም የህንጻ ኮሚቴው ፋይናንስ ክፍሉን በመወከል ነው የተገኘሁት እዚህ። ዶክተር ፍቃዱ ባላለው በዚህ ባለፉት ይቅርታ 25 አመታት እንግዲህ ቤተክርስቲያናችን ለህብረተሰቡ ዘርፈ ብዙ አገልግሎት ስትሰጥ ቆይታለች። በሯም ለሁሉም ክፍት ነው። እንግዲህ አንድ ጄኔሬሽን አልፎ ሁለተኛው ሶስተኛው ጄኔሬሽን ላይ ነው ያለነው። እንግዲህ ከናቶ ተመራት አካባቢ የመጣው ብዙ አያት ሆኗል። እንግዲህ በዚህ በ25 አመት ቤተክርስቲያናችን ከኪራይ ቤት ወጥቶ አነስተኛም ቦታ ለመግዛት ችሏል። ግን የኛ ህብረተሰብ ደግሞ በዚህ በ25 አመት ውስጥ 10 እጥፍ እንዳደገ ነው የሚገልጸው። ስለዚህ ይሄንን አዲሱን የቤተክርስቲያን ለመገንባት አዲስ ኮሚቴ ተቋቁሟል ብዙዎቻችሁ እንደምታውቁት። እስቲ የህዝብ ግንኙነት ክፍሉ ወይዘሮ ሌኒ ስለ አዲሱ ስለ አጠቃላይ ስለዚህ ምን ትያለሽ?
በጣም አመሰግናለሁ ዶክተር ፍቃደ። ለኔ ታደሰ ባላለው የግንባታው ኮሚቴ ቅስቀሳ ክፍል አባል ነኝ። በመጀመሪያ በአማኑኤል አባታችን ስም እንኳን ከዘመን ዘመን አሸጋግራችሁ ላለሁ። እንደሰማችሁት እንግዲህ አቶ ታምራት እንደጠቀሰው ሂደቱ የቤተክርስቲያናችን ሂደት ከጀምሮ እስከ ጨርሶታል እና አሁንም እየቀጠለ ነው። በእውነቱ ህዝባችንም እየተረባረበ ነው። እንግዲህ እንደምለው እኛ ኢትዮጵያውያንም ሆነ ማንኛውም የሌላ ሃይማኖት ተከታዮች እንደ አንድ ህዝብ ተገናኝተን በደስታም ሆነ በሐዘን በሀገራችንም ሆነ በስዊድንም በሚመለከት ማንኛውም ስርዓት ላይ ያለምንም ውጣ ውረድ በዚህ አዲስ በመናስገነባው ቤተክርስቲያናችን አዳራሽ ውስጥ ለመሰባሰብ የሚያስችል ስፍራ ይኖረናል። ከዚህ ማልፎ ከጊዜ ወደ ጊዜ እየሰፋ የመጣው ህብረተሰባችንና ልጆቻችንን ባህላቸውን እና ቋንቋቸውን ሆነ የሚኖሩበትንም ሀገር ባህል ሁኔታ ለማወቅ የሚያስችሉ ትምህርቶችን በዚህ በሚገነባው ቤተክርስቲያናችን ሰፊ ህንጻ የትምህርት አገልግሎት ለመስጠት ቅድ እንዳለን ነው። ማንኛችንም የሙያ ዘርፎች አሉን። በየሙያ ዘርፋችን ኃላፊነት ውስጥ ገብተን እንግዲህ በህንጻ ኮሚቴ ጀምረናል ነገሩን እና በተለያየ ዘርፍ ውስጥ ሆነን እነዚህን ቡቃያዎች እነዚህን ህጻናቶች አሁን ምናያቸውን በርከት ያሉ ህጻናቶች ነው ያሉን። እግዚአብሔር የተመሰገነ ይሁን። ለነሱ ቃል የምንገባበት ጊዜ መሆን አለበት ብዬ አስባለሁ እና ይሄንን የህንጻ ኮሚቴውን በተመለከተ በመናደርገው ከፍተኛ ቅስቀሳ በኋላ መለስበታለሁኝ። ማንኛውም ኢትዮጵያዊ ማንኛውም ኢትዮጵያዊ የሚያካትት ነገር ነው ብዬ አስባለሁኝ እና ወደ በኋላ መለስበታለሁኝ።
ይበድጋሜ አሁንም ለማስተካከል ይሄን እንኳን ለ2007 ለዘመነ ሉቃስ አደረሳችሁ ይያልኩኝ። እስቲ አንድ ባንድ መዝሙር ልካሳችሁ 2008 ስላልኩኝ አንድ መዝሙር ልምረጥላችሁ።
ጌታ ዘመንን ለወጠልን አምላክ ዘመንን ለወጠልን ጌታ ዘመንን ለወጠልን አምላክ ዘመንን ለወጠልን ትረኔ ጎበኘ ቸርነትህ ወራቱን አመቱ ትቀይራለህ ሰልሟን ታረካለ ወአንቺ ሞላለ ከበልጽግናህ ትባርካታለ ጌታ ዘመንን ለወጠልን አምላክ ዘመንን ለወጠልን ምድረ በዳው ስብ ጸጓ ከጭህ ተራሮች ረኩ ከነጠብጣብህ አስተማሪያዎች መንጋህ ለብሰዋል እግዚአብሔር ወንዞች ውሃን ተመልተዋል ጌታ ዘመንን ለወጠልን አምላክ ዘመንን ለወጠልን ሰው በህይወቱ ሰማ
እንደገና ውይይታችንን ቀጥላለን። በዘመነ ሉቃስ እንግዲህ ብዙ የሬዲዮ አድማጮቻችን በዛሬ ባውዳመት ቤት ቁጭ ብላችሁ ይሄን ሬዲዮ የምትከታተሉም በዚህ አጋጣሚ የህንጻ ኮሚቴውም ለይሄንን ፕሮግራም ለፈቀዱልን ለኢትዮጵያ ሬዲዮ አዘጋጆች እንኳን ለ21ኛው አመት በሰላም አደረሳችሁ ይያልኩ ይሄን ፕሮግራም እንድንጠቀምበት ስለፈቀዳችሁ በእኔም በራሴም ሆነ በኮሚቴውም ስም ያመሰግንኩ ትናንትና ቆንጆ ያውዳመት ዝግጅት እንዲሁም የናንተን የ21 አመት ለማክበር ለተገኙት ሁሉ እንኳን ለአዲሱ አመት በሰላም አደረሳችሁ ይያልኩ ውይይታችንን እቀጥላለሁ።
እንደረከስ ካለ በእውነት የኢትዮጵያ ሬዲዮ በሚያደርገው የአዲስ አመት በዓል በጣም በናፍቆት የሚተበቀው ነው። አትላንትና አበባ ይሆዩ ነው ህዝቡ ተሰብስቦ በዓሉን በአንድነት ሲያከብር በጣም ደስ የሚል ነበር።
አዎ ብዙ በተለይ ህፃናቶች ተሰብስበው ሲሯሯጡ ልክ ኢትዮጵያ ሀገር ቤት ያለን ነበር የሚመስለው። እንግዲህ እናንተም ብርታቱን ሰጥታችሁ ወደፊት ይሄንን ለአዲሱ ትውልድ ለማስረከብ እንግዲህ ይብቃን። ወደ ውይይታችን ለመሸጋገር ይህ ከዚህ በፊት አሁን ምን ተቀምበት ቤተክርስቲያን የተገዛው ቀደማቱ ታምራት የተከሰው ቁጥር ዲሴምበር 2004 መሆኑን እየገለጽኩ አሁን ወደ ውይይታችን እንሄዳለን። እንግዲህ ይህ የተገዛው ቤተክርስቲያን ብድሩን ከፍሎ ጨርሷል። ለዚህም ሙሉ ትብብር ላደረጉ ለመድኃኒዓለም ልጆች የመድኃኒዓለም ወዳጆች እናመሰግናለን። በወጣው እግዚአብሔር ራሱ ይተካላችሁ። ከዕዳ ነጻ ሆነን ባለ ንብረት ሆነናል። እንግዲህ ያ ቤት አልበቃ ብሎ አሁን ሰፊ ዝግጅት ተደርጎበት አዲስ ቤተክርስቲያን ለመመስረት ዝግጅት ላይ ነን። እስቲ አቶ ታምሩ ይሄንን ብትገልጽልን።
አመሰግናለሁ ዶክተር ፍቃዱ። እንግዲህ ህንጻው ምን ይመስላል በሚል አጥር አድርጌ ለመግለጽ ሞክራለሁ። ህንጻው የሚገነባው አሁን ቅዱስ ደብረ ሰላም መድኃኔዓለም ቤተክርስቲያን ባረፈበት ቦታ ላይ ነው። ህንጻው በአጠቃላይ 975 ካሬ ሜትር ላይ የሚያርፍ ሲሆን የመጀመሪያው አዲሱ ህንጻ ምንም ያልተሰራበት በድንግል መሬት ላይ። ይህ ለየት የሚያደርገው ከሌላው ቤተክርስቲያን እኛ አዲስ መሬት ቆፍረን ነው መሰረት የምንጥለው። ይህም 300 ምዕመናን የሚይዝ የተለያዩ ለቤተ ክርስቲያኑ የሚገረገሩ ክፍሎች ያሉት ነው። ሁለተኛው ከ200 ሜትር ካሬ ላይ ያረፈ አዳራሽ ሲሆን በተጨማሪ አዳራሽ በዘመናዊ መልክ የተሰራ 25 ካሬ ሜትር የሚሆን ኪችን አብሮት አለ። ሌላው ስታንዳርዳቸውን የተጠበቁ አብሮ የሚሄዱ ነገሮች ክፍሎች ይኖሩታል። እንግዲህ በውስጡ ይሄን ከመሰለ ከውጭስ ምን ይመስላል ለሚለው በሬዲዮ ማስረዳት ቢከብድም እሞክራለሁ። በመጀመሪያ በእኛው ልጅ በኢትዮጵያዊቷ አርክቴክት በወይዘሮ ራሄል በላቸው የተነደፈው ፕላን እስከዛሬ ድረስ በየትኛውም ሀገር ያልተሰራና ከሀገራችን አብያተ ክርስቲያን ጋር በማመሳሰል በተለየ መልኩ ለአካባቢውና ለከተማው ውበት እንዲኖረው ተደርጎ የተነደፈ ነው። የዋናው ቤተክርስቲያን ቅርጽ እንደ ሀገራችን ክብ ሲሆን ከፍታው 14 ሜትር ነው። ከላይም ጉድላቱ ላይ በአራት ማዕዘን የሚታይ መስቀል ይኖረዋል። ጣራውም ነሐስ የለበሰ ሲሆን ዙሪያው ብርሃን በሚያስገቡ መስተዋቶችና በከበሩ ድንጋዮች ይከበባል። በመቀጠልም አሁን ከሚገኘው ህንጻ ጋር በማያያዝ ያለውን መልክ በመቀየር ለየት ባለ አሰራር ይገነባል። ከሞላ ጎደል ይህን ይመስላል። እንግዲህ ቀደም አቶ ታምራት እንደተከሰው ከዚህ ሁሉ እንትን ውስጥ አልፈን እንዲህ አይነት ትልቅ ቤተክርስቲያን ለመስራት በመዘጋጀታችን ትልቅ እኔ በበኩሌ የልብ ኩራት ነው የሚሰማኝ። ሌላው መረሳት የሌለበት ባለንበት ሀገር ውስጥ ከአመት እስከ አመት ክረምት ሆነ በጋ ማንነታችንን የሚገልጸው ሰንደቅ ዓላማችን ከሀገሪቷ ሰንደቅ ዓላማ ጋር ከፍ ብሎ የሚውለበለብበት ብቸኛ ቦታ በዚሁ በደብረ ሰላም መድኃኔዓለም ቤተክርስቲያን ነው። ይህም አንድ የልብ ኩራትና ደስታን ይሰጠናል ብዬ አምናለሁ።
አቶ ታምሮ ባለው ላይ ብጨምር ቤተክርስቲያናችን ምእመናን ከጊዜ ወደ ጊዜ እየጨመረ ነው የመጣው። በጸሎተ ቅዳሴ ላይ የሚገኙት ሁሉ እንኳን የሚገኘው ህዝብ በጣም ብዙ የሆነ ነው። ድሮ በፋሲካ በገና የሚሰበሰበውን ያህል እየደረሰ ነው ማለት ይቻላል። እና አሁን ያለንበት ቤተክርስቲያን ደግሞ አመቺ አይደለም። ከሚፈቀደልን የህዝብ ብዛት አብልጠን እየተጠቀምን ተጨናንቀን ነው የምናስቀድሰው። በበዓል ጊዜማ የማይታሰብ የሆነ ነው። ስለዚህ ጥሩ አጋጣሚ ነው። ይሄንን አስፈላጊም ነው በአሁኑ ጊዜ ይሄን ቤተክርስቲያን መስራት። እና አንተ ባልከው ላይ ልጨምር የምፈልገው ምንድነው ቤተክርስቲያናችን እንግዲህ ያሁን ያለንበት ቤተክርስቲያንን ወደ አዳራሽ የመቀየር ፕላን ተካቷል በቤተክርስቲያኑ ላይና ያ ደግሞ ለማህበረሰቡ ዚያለው ያለውን ያዳራሽ ችግር ይፈታል ብለን ገምታለን። ከዛም በበለጠ ደግሞ መመናን በቤተክርስቲያን ዙሪያ ተሰብስበው ባንድነት የሚገናኙበት የሚወያዩበት የሚደሰቱበት ጊዜ ሁኔታ ይፈጥራል ይሄ ቤተክርስቲያን። ስለዚህ ማንኛውም ኢትዮጵያዊ ለዚህ ተግባር ላይ እንዲተጋ ይፈልጋል ያስፈልጋልም።
አዎ እንግዲህ አቶ ታምራት እንዳልከው ይህ ቤተክርስቲያን እንደ ቤተክርስቲያንነቱ ብቻ ሳይሆን እንደ ኢትዮጵያ ማዕከልም እንደ ኢትዮጵያ መገናኛም መታየት አለበት። ቤተክርስቲያናችን እንዳልነው ፊት አዳራሽ ማንኛውም ኢትዮጵያዊ ሊጠቀምበት የሚችል ነው። እና በተለያየ አጋጣሚ በመኖርበት ሀገር ውስጥ ቀደም ዶክተር ፍቃዱ እንዳለው ቁጥራችን እየበዛ ስለሄደ ያለውም ደስታም ችግሩም መከራውም ያን ያህል እየበዛ መጥቷል። እና በአካባቢያችን እንደምናየው ለደስታ ለሐዘንም ሎካሎች እየጠፉ ብዙ ችግሮች እየተፈጠሩ ያንን ለህብረተሰቡ ይቀርፋል ብዬ አምናለሁ።
እሺ አመሰግናለሁ ለሰጣችሁት ማብራሪያ። ያው ፈርዶብንም ሆነ ተፈርዶብን የድሜችንን ከግማሽ በላይ የኖርንበትና የምንኖርበት አካባቢ ሆናለች። ለዚህም ደግሞ ለልጆቻችን አንድ ነገር ተክለን መሄድ አለብን። ዘራፍርተን ተባስተናልና እንግዲህ የትውልዱ ተኪው
ክርስትና የሚያስነሳበት የሚያስጠምቅበት የሚድርበት የሚዳርበት መሆን አለበት። ያም ብቻ ሳይሆን እንግዲህ ወደማይቀረው ዓለም የሚከድበት ጊዜ ሲመጣም ጸሎተ ፍታት የሚደረግበትን ቦታ ያስፈልጋል። ሰዎች እየበዙ መጥተዋል። ልጆቻችንም ሆኑ ምናቃቸው የተወለዱት እዚህ ሀገር ከኢትዮጵያ ጋርም ሳይሆን ከዚህ ሀገር ካለው ጋራ በትዳርም የተገናኙ ስለሆነ እንግዲህ ማህበረሰቡ ከኢትዮጵያም አልፎ ሌላውንም አካቷል ማለት ነው። ስለዚህ ህፃናቶች መሬት ላይ ቁጭ ብለው ነው ብዙ ጊዜ የሚታዩት። በቂ ወንበር የለም። ለእንግድነት ብንመጣም የምናፍርበት መሆን የለበትም። ስለዚህ ማዕከሉ ከእምነት ብቻ ሳይሆን ቅድም አቶ ታምሩ እንደገለጽከው መሰባሰቢያ መሆን አለበት። ባንዲራው መውለብለቡ ለራሱ ለኛ ማንነታችንና አይደንቲቲያችን ስለሆነ እንረባረብ ነው ምለው። ወይዘሮ ለዲ ሐሳብ ካለሽ።
አዎ መቼም ድንቅ ነው በእውነት ይሄ ለኛ ለኢትዮጵያውን የሚተላለፍ ከፍተኛ ቅርስ ነው። ይሄ ቅርሳችን ነው። እንግዲህ ቅርሳችን እንደመሆኑ መጠን ደግሞ በምን አይነት መልኩ ነው ቅርስ እናደርገው ለሚለው ጥያቄ ልጆቻችንን እነዚህ ወጡ የተወለዱ ህጻናቶቻችንን በሃይማኖት በስርዓት በቀለምም ሆነ በሃይማኖታዊ ትምህርት በስነ ስርዓት ከኛ የሚጠበቅብንን ነገር አድርገን ስናልፍ ቅርስ አስተላልፈናል ማለት እንችላለን። እንግዲህ ያን እንዴት ነው የምናደርገው ወደሚለው ጥያቄ ደግሞ እንገባለን። ወደፊት እንግዲህ ከገነባነው በኋላ ግንባታችንን ማለት ነው። ግንባታችንን ግን የምንገነባው አሁን እነዚህ ህጻናቶች ተጨናንቀዋል። የሚቀመጡበት ቦታ የላቸውም። ቁርባን ሲቆርቡ በጣም ነው ማዝነው። እውነት እንባዬ ሁሉ የሚመጣበት ጊዜ አለ። ለህጻናቶቹ እና ለአረጋዊ ለአዛውንት እናት አባቶቻችን በጣም የተመቸ ሁኔታ ውስጥ አይደለም ያሉትና በዚህ አጋጣሚ የቅስቀሳ ኮሚቴም እንደመሆነ ይመጣል እባካችሁ አደራ ይሄን ቅርሳችንን ለመስራት እንትጋላለሁኝ። ይቀጥላል።
እሺ፣ እናመሰግናለን። በኋላ የባንክ ቁጥሩን በሰፊው እንገልጻለን። ወደ ፋይናንሱ ከመግባታችን በፊት እስቲ የአውደ አመት መዝሙር ካለ ቴክኒሽያኑን እንጠይቀውና ወደ መዝሙር ገብተን የሚቀጥለውን ፕሮግራም እንከታተላለን።
በጨለማ ለሚኖሩ በሸለቆ ለታሰሩ የሚያስገድል ብራን ደግሞ ዘመን ስለመጣ ፍቅራችን ኋላ ቆሞ የጋረደን ጠላት ነው ንጉሳችን ኢየሱስ ነው ሳይታየ
ሻሎም ማለት ነው። ብዙ ገና ምን ወያይበት ነጥቦች ይኖሩናል። አሁን ግን አንድ ቤተክርስቲያናችንን አመሰራረት በተመለከተ ዶክተር ፍቃዱ ያዘጋጀው መልካም ሪፖርት አለና እንከታተለው።
እሺ አመሰግናለሁ። ሪፖርት ሳይሆን ታሪክ ነው። በኤደ ማርያም እጅጉረታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በውጪው ዓለም ያሳለፈችውን ታሪክ በተመለከተ ከሱ ታሪክ መጽሐፍ ሰብስቤ የጻፍኩት ነው። ሃይማኖትን ቀደም ብሎ ከተቀበሉት አገሮች መካከል አንዷ ሀገራችን ኢትዮጵያ ነች። የመጀመሪያውን ክርስትናን የተቀበለው ኢትዮጵያዊ ክርስቶስ ባረገ በአመቱ ማለትም በ34ኛው ዓመተ ምህረት በሐዋርያው በፊልጶስ እጅ ነበር። ይሁን እንጂ የክርስትና እምነት የሀገራችን ዋና እምነት የሆነው በ4ኛው ክፍለ ዘመን በአብርሃና አጽብሃ ዘመነ መንግስት ከ298 እስከ 336 ዓመተ ምህረት ነው። በተለይ የክርስትና እምነት በቤተ መንግስቱ ተቀባይነት እንዲኖረው ትልቅ አስተዋጽኦ ያደረገው የግሪክ ተወላጅ የሆነው ብዙዎቻችሁ በትምህርት ቤት ድሮ የምታስታውሱት ፍሬምናጦስ ወይም ከሳቴ ብርሃን በመባል የሚታወቀው በ330 ዓመተ ምህረት አካባቢ ነው። ፍሬምናጦስ ካረፈ በኋላ ሁለተኛው ሊቀ ጳጳስ ተሹሞ መጣ። ይህ በእንዲህ ያለ በአል አሜዳ ዘመነ መንግስት በ472 ዓመተ ምህረት አካባቢ የሁለት ባህሪን እምነት አንቀበልም ያሉ 9 አባቶች አሁን ቱርክ ከሚባለው ከቆስጠንጥንያ ከሲሪያና ከሌሎች የሮማ ግዛቶች ወደ ኢትዮጵያ ተሰደው መጡ። እንግዲህ ስደት ኢትዮጵያ ተቀበል የነበረው በዛን ዘመን በ470 አካባቢ ነው። የነዚህ አባቶች ስደት ለታላላቅ ገዳማት መመስረት ብዙ የቅዱሳት መጻሕፍት ወደ ግዕዝ መተርጎም አስተዋጽኦ አድርጓል። በአጼ ካሌብ ዘመነ መንግስት ክርስትና እየተስፋፋ በሄደበት ዘመን ከቀይ ባህር ባሻገር ባለው የኢትዮጵያ ግዛት አሁን የመን እየተባለ የሚጠራው በአካባቢው የሚኖሩ አይሁዳውያን ክርስቲያኖችን በመግደልና ቤተክርስቲያንን በማቃጠላቸው በ516 አካባቢ አጼ ካሌብ ጦር ይዘው በመዝመት ድል አደረጓቸው። የክርስትና እምነት ከዘመን ወደ ዘመን እየተስፋፋ ቢሄድም እንቅፋት ማጋጠሙ አልቀረም። ይኸውም የሆነው ዮዲት ጉዲት በመባል የምትታወቀው ከ840 እስከ 880 ዓመተ ምህረት ከፈላሻ ወገን የምትሆን ገዳማትን፣ አብያተ ክርስቲያናትን፣ ታሪካዊ ቦታዎችን፣ መጻሕፍትን በማቃጠል ለ40 ዘመን ቆይታ ነበር። ከ880 እስከ 900 በዮዲት ዘመን የጠፋውን እንዲሰራራ ያደረገው ኢትዮጵያዊ ንጉሥ አንበሳው አደም የሚባል ነበር። ከዛ በኋላ ለ10 ዓመት ደግሞ የሱ ልጅ ድል ነአድ የሚባለው የጠፉትን እንደገና እንዲሰራራና አዲስ ቤተክርስቲያናትን ገንብቷል። በ900 እስከ 1245 አካባቢ የዛጎ መንግስት በትረ መንግስቱን በኃይል ወስዶ ወደ ላስታ አዛውሮ የክርስትና እምነት ይበልጥ ይስፋፋ ዘንድ ጥረት አድርጓል። ከነዚህም ውስጥ ታዋቂ የነበሩት ይምርሃነ ክርስቶስና ላሊበላ ናቸው። በ14ኛው ክፍለ ዘመን በአጼ ዳዊት አንደኛ ክርስቶስ የተሰቀለበት ግማደ መስቀል ወደ ኢትዮጵያ መጥቶ በመጨረሻ አሁን ባለበት በወሎ በአምባግሼን እንደተቀመጠ የታሪክ መጽሐፍ ይነግረናል። የኢትዮጵያ ቤተክርስቲያን ከሀገራችን ውጪ መስፋፋት የጀመረችው ገና ከጥንቱ ነው። ለመጀመሪያ ጊዜ በ4ኛው ክፍለ ዘመን በኢየሩሳሌም ኢትዮጵያውያን ገዳማት መስርተው እንደነበረ በ386 ዓመተ ምህረት በኢየሩሳሌም የነበረው የላቲን ቤተክርስቲያን አባት ቅዱስ ጅሮም ጽፎታል። የቀደሙ ደጋጎች አባቶቻችን ወደ ኢየሩሳሌም በመሄድ ገዳማትን መሰረቱ። ይህንንም የኢትዮጵያውያን ነገስታት እርዳታ አልተለያቸውም ነበር። በ16ኛው ክፍለ ዘመን በግራኝ አህመድ ወረራ የተነሳ በኢትዮጵያ መንግስትና በኢየሩሳሌም በነበሩ አባቶች መካከል ግንኙነት በመቋረጡ ከፍ ያለ ችግር ላይ ወደቁ። بزوجهم كزيات سددو يكوتراتشون مانسنا اكمن دليل لاتشو يترددوت يغريكنا يارمن بيت كريستيانات النزيهن تاريكاوي بوتاوش لمن كباكبنا لما تبك بميل سبب بطورك فرد بيت مقت جمرو غريكوش أشنفو يتشنفو تارمنوش تسواساي كورتو يتكررتن بوتاوش لموسد بچگر لا يالوتن إثيوبياويان أباتوش كرروواتشو بمقبنا بليلام يردو جيتاتشين يتكبربتن واننا بوتا لنس وسدو تنش يمس اللي أبوتا تولاتشو غراني دل كوهونا بوحالا منغست يتتنا كرسيمتا أباتوشم ودى يروساليم يتملسو عندان روشن بوتاوش بماس ملس أغل بلوتاتشون قطلو باترا سبات سبارات متمرت إبراهيم جاوار لمي بالقبساوي بإنجدنت متو بدير سلطان قدام إتوبيا ونش باللبت تكمت بإنجدنت زمنون يتوبيا ويانو نشقرنا دكمة تغنزبو كاليلوش قبساويان بمتبابر بوتاو لمنتك قجت فتره بزمن مسافنت وقت بنبرو يرسبر سطورنتنا چگر عباتوش كمنغس ترداتا بالماغ يتاچو چگر لاي ودكو باتراسمن سلاساسمن تامت مرتا كبابي بتنساو يتسبو تلالافي بشتا بزوش علكو يهننم اقاتامي بمتكم قبصاويانو ييتوبياوان اقاوش تلالافي بشتا ديسفافو يادرگالونا ناقاتلاچو بمالت بوقتو بطورنت دل ادرگو يروساليمن يازون قبصاوي إبراهيم باشان بماس فقد بالبيتن نتاچنن يميارگاگتو تنسندوش سبسبو اقاتلواتشو نبرتوچنم وصدواتشو هونم باترازتننياو قبل زمن جمرو ينقصوت نقستات بغنزبن مهون بحساب مرداس لجمرو هونيتاوچي يتلووتو مدو هاتي تدروس بيروساليم لميگنيو تاباتوچ منم مادرق بايشلوم كا انجليز غارا يديبلوماتي گنونيناتسكي قوارد درس ينجليز منغست اندي كباكباتشونا قدهاتشون اندي اسفزم اللاتشو عدرقوال هاتي يوهانسم بيگزيو بدبدابي بمانباراتاتات بغنزبن كمردات بتجمري بيروساليم ييتوبيا قدانا تبلو بتسيامو منغلاي بيت كريستيان ودبرة جنت كيدان مرت يتان نتند كتور كوش غارسي واغو يتماركة سدست سات انوارك ودى يروساليم لكوال كزيام سيميني لك نزيان تاريكاوي هونو بوتاوش لتكتايو تولد لماستلالف كتيجي تعيثو غار بمهون قوامي هونا يغبي منج اندينو راكو لمادرق كورتاو تنسو بمجمريا أسيهو أنس ياسجمرتون كيدان مرت بيت كريستيان انديالك جنزب لاكو با أثراس من تزتنا أمستنا زتنا سدست أما تمرت اند أوروبيانا كودا ترمالتنو إتيجي تايتو با يروساليم لمي نوروت إتوبياوان قوامي غبي اندينو راكو بماسب الزياو يروساليم وست هنساتة سرطو يمي كرايبت مريتنا تجمعري ليلة بالهولت فوقنسا بزيوامت بمقزات عبر كتوان بمكتل ما تأمني ليك جنبوت أثرارات كان شيزة أمتو أمستا متمرت بيروساليم لمنورو يتبعوان هولت متو شي مارتري زابر ستوال بعامتو ليلة هولت تنساوتشينا سرطو لقدامو عبر كتوال بتجمعريم كقبس غارا يتنساون شقر بديبلوماسيو من قدر اللباتن دياغين بزوت روال ملك تنيام لكوال بزيو عمد نيكولاي تشيدوير يتبالى يروسيا زيغا يتوبياويان بيروساليم كدوسان بوتاوش يباليبيت النت مبت يميارغاقت اون سندوش اغنية يه يتغنيو سند كقرب بوحالا بطورك يميغنيو فرد بيت عاندو كولف ليتوبياوان اندسات بيوسنم بوقتو يروساليمن يستدادرين نبرو جش لقبسوش سلادلا يفرد بيت وستاني سايفتسام كارتوال بشيزت امتو سبات تمتمرت اندير أوروبيونا قدادر از أميني ليك بمتامة ماتشو يتنسى قدائيو لغزيو قومة بوقتو بعد ساواين برو يروسيا ديبلومات يتوبيا بيروساليم سلتنة تقوبات بوتاوش باليويت النتواني ميارغا قطوتن مسرجوش كتورك بيتمزا قبط لماغنيت اندميتر عرغا قطة بشيزت امتو أسرا متمرت بطورك النابت عليان مكاكل طور النسين نسا روسيا هنا قطامي بمتكم يتور مركب لطورك ستواتجو يهم بولدتو اغروش يتبك اغنو ينت لما مسرتنا ودى ترك بيت مزكر قبتو سندوشون لما ملكت الدل كفته مسرجاوشونم اغنو بوقتو روسيا በኢየሩሳሌም ቤተ ክርስቲያን እንዲኖራት በጣም ትፈልግ ስለነበረ ባለቤትነታቸው የኢትዮጵያ መሆኑ ከተረጋገጡት 12 ቦታዎች ሁለቱ ለሩሲያ ለመስጠት ከተስማሙ ማስረጃዎቹ ለኢትዮጵያ መንግስት እንደሚሰጡ አስታወቁ። የኢትዮጵያ መንግስትም ምንም አማራጭ ስለሌለው በእውሉ እንደሚስማሙ ቃል ገብተው ህጋዊ ስምምነት ለመፈራረም መልክተኞች መንገድ ጀመረው። ያንደኛው ያለም ጦርነት በመጀመሩ መልክተኞቹ ጉዟቸውን አቋርጠው ተመለሱ። ከዚያም የዛሩ ንጉስና ቤተሰቡ በጥቅምቱ አብዮት ተገደሉ። ከቤተሰቡ መሃል የተረፈው ልዑል አሌክሲስ ሚሃይሎቪች እነዚያን ተቃሚ መረጃዎች ይዞ ከሀገር ወጣ። በ1924 ዓመተ ምህረት ልዑል አሌክሲስ እነዚያን ተቃሚ መረጃዎች ባለም አቀፍ ህግ ላይ ባለሙያ ለሆነው ለባሮን ቦሪስ ኖድል ሰጠው። እሱም ማስረጃዎቹን ኢትዮጵያውያን በቅዱስ ቦታዎች ላሏቸው ገዳማትና የጸሎት ቤት ከ1834 እና ከ1841 በፊት ባለቤት ለመሆናቸው ዓለምንም ጥርጥር ይመሰክራሉ በማለት አጠቃሎ ጽፎታል። በ1925 ዓመተ ምህረት ልዑል አሌክሲስ ወደ አዲስ አበባ በመምጣት ማስረጃዎቹን ለኢትዮጵያ መንግስት በስጦታ አበርክቷል። ምንም ሰነዶቹ በእጃችን ቢገቡም ችግሩ በእንጥልጥል ላይ እያለ የሁለተኛው ዓለም ጦርነት በተነሳበት ወቅት የጣሊያን መንግስት ኢትዮጵያን ስለተቆጣጠርኩኝ በኢየሩሳሌም የሚገኙት የኢትዮጵያ ገዳማት ይገባኛል በማለት በወቅቱ ፓለስታይንን ታስተዳድር በነበረችው በእንግሊዝ ፍርድ ቤት ሙግት ጀመረ። እንግሊዝ የጣሊያን ወረራ ከደገፈችው አንዷ በመሆኗና ፍርድ ቤቱም ለጣሊያን ቢፈርድም ጉዳዩ ውስብስብ ስለሆነ ውሳኔው ተፈጻሚነት እንዲኖረው ለማድረግ ጊዜ ወሰደ። በዚህ መሃል የጣሊያንና የእንግሊዝ ኩርፊያ በመሆኑ ከዚያም ጣሊያን ከኢትዮጵያ በመሸነፏ የፍርድ ቤቱ ሙግት ተዘጋ። በ1951 ዓመተ ምህረት አቡነ ፊሊጶስ በኢየሩሳሌም ሊቀ ጳጳስ ሆነው ከሄዱ በኋላ በወቅቱ ኢየሩሳሌምን ያስተዳድር በነበረው በዮርዳኖስ መንግስት ፍርድ ቤት ከአስር ዓመት በላይ የወሰደ የባለቤትነት ጥያቄ ድርድር አካሂደዋል። ፍርድ ቤቱም በየካቲት 22 ቀን 1961 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዴር ሱልጣን ገዳም ለኢትዮጵያውያን ይገባል በማለት ፈረደ። ፍርዱንም በመቃወም የግብጽ ፓትርያርክና ፕሬዝዳንት ጀማል አብድል ናስር ለዮርዳኖስ መንግስት ተቃውሞ አቀረቡ። የዮርዳኖስ መንግስትም ጉዳዩ ላልተወሰነ ጊዜ እንዲቆይ፣ ነገር ግን ሁሉ ነገር ከዚያ ቀደም ይሰራ እንደነበረ ይቀጥል በማለት ዘግቶታል። በዩኤም ኪፐር ጦርነት ጊዜ እስራኤል ኢየሩሳሌም ስትቆጣጠር ይህ ጉዳይ እንደገና ወደ እስራኤል መንግስት ቀርቦ ጉዳዩን የሚያጠራ ኮሚቴ ቢቋቋምም ውሳኔ ላይ መድረስ አልተቻለም። እንግዲህ በእንጥልጥል ላይ ነው ያለው። ከዛ በኋላ በሌሎች ከሁለተኛው ዓለም ጦርነት በኋላ የተሰሩ ቤተ ክርስቲያኖችን ለመጥቀስ ካስፈለገ በሚያዝያ 23 እንግሊዝ ውስጥ አጼ ኃይለ ሥላሴ ያደረጉት ነው እና ካሪቢያን ውስጥ የተደረጉ ብዙ ቤተ ክርስቲያኖች አሉ። ባጭሩ ታሪኩ ይሄን ይመስላል።
እናመሰግናለን ዶክተር ፍቃዱ። በእውነት እጅግ የሚያስደስት ታሪክ ነው። ሰምቼው የተወሰኑትን ነገሮች በሰማም እንደዚህ ጥልቅ የሆነና ታሪካዊ የሆነ ነገሮች እንዳሉበት አላውቅም ነበር። አሁንም ጥሩ ታሪክን ሰርተው ያለፉ አባቶቻችንን ነፍስ ይማርልን እያል እንዲሁም የልዑል አክሲስንን ነፍስ ይማርልን እንላለን።
አባውነት በጣም የሚያስጠ ታሪክ ነው። እዚህ ቁጭ ብዬ ሳስብ ስደት በአንድ በኩል ይጎዳል፣ በሌላው መንገድ ደግሞ ያበረታል። ታዲያ አባቶቻችን በደም በጦርነት በየሀገሩ እየሄዱ ቤተክርስቲያን እየገነቡ እኛ በዚህ በተደላደለ ሀገር ውስጥ ቁጭ ብለን ራሴን ነው የጠየቅኩት። በቀን 10 ክራውን ለቤተክርስቲያን መስጠት ሲያቅተኝ ትንሽ ህሊናዬን መታው እና በእውነት እድሉ ሰፊ ነው ለኛ። ያለንበት ሀገር ደሞዝ አለን፣ ይህን ቤተክርስቲያን ለመስራት ብዙ የሚያቅተን ያለ አይመስለኝም። ስለዚህ ዶክተር ፍቃዱ ይሄ ትልቅ ትምህርት ነው የሰጠኝ እና በጣም አመሰግናለሁ።
ግሩም ተነከር ነው የሰጠን የታሪክ ከታሪክ ማህደር በእውነት የሚያኮራ ታሪክ አለን እና አንድ ህዝብ ደግሞ በሚገነባቸው ተቋማት ነው የሚከበረው የሚታወቀው እና በስዊድን ሀገር የሲሪያን የሌሎች ቤተክርስቲያኖች ትልልቅ ቤተክርስቲያን እየገነቡ ነው ያለው እና መንፈሳዊ ቅናት ሊያድርብን ይገባል በብዛት ለመገንባት ግን አንድ እንኳን እስካሁን የገነባ ነው የለንም እና ያንን ለማድረግ ተሰባስበን ባንድነት መስራት ይኖርብናል እንግዲህ ፕሮግራማችንን ጊዜ ብዙ ላለመውሰድ የዳታ ኮንታችንን እንናገራለን መጻፊያ በየቤታችሁ መጻፊያ አላችሁ መጻፊያችሁን አዘጋጁና የኮንቱ ነምበራችንን እንናገራለን እንዲሁም ደግሞ የሂሳቡን ሁኔታ የት እንዳለን እንገልጻለን በዛ አይነት እንትን እንለዋለን እና እስቲ ሙዚቃ እንጋብዛችሁ
አምላክ ቸርነትህ አድንቃለሁ
ሰምተናል እስቲ ወደ በዚህ በአምስት ወር ውስጥ ስራችንን የህንጻ ኮሚቴ ስራውን ከጀመረ ጊዜ ጀምሮ ምን ያህል እንደሰራንና በፋይናንስስ ምን ያህል እንደዳበርን ወደ ፋይናንስ ኮሚቴው ወደ ዶክተር ፈቃደ ልመልሳችሁና ዶክተር ፈቃደ እስቲ ትንሽ ማብራሪያ ብትሰጠን ስላለንበት ሁኔታ
እሺ አመሰግናለሁ እንግዲህ የህንጻ ኮሚቴ በአጠቃላይ ለመግለጽ ካስፈለገ 10 የኮሚቴ አባላቶች አሉን። በተለያየ ኮሚቴዎች ነው ተዋቅረን ምንሰራው። የህንጻ ኮሚቴው፣ በግንኙነት ኮሚቴ፣ በፋይናንስ ኮሚቴ፣ በቴክኒክ ኮሚቴ ተከፋፍሎ 10 አባላቶች አሉን። የቅስቀሳ ኮሚቴው ስራውን ከመጀመሪያው ጀምሮ እኛ ከጀመርንበት ከአፕሪል ጀምሮ ስራውን ስናካሂድ ነው የቆየነው። የፋይናንሱንም በዛው ነው የጀመርነው። የተለያየ ቅዶች ያጭርና የረጅም ጊዜ ብለን ጀምረናል። ለመጀመሪያ እቺ ሐሳብ እንኳን የቀረበችው ብፁዕ አባታችን እስቲ መመናኑን ብዙ ከምናስቸግረው በትንሽን ጀምር ተብሎ አንድ ካምፔን ተጀምሯል። ያ ካምፔን ምንድነው? 300 ክራውን በየወሩ የሚከፍሉ ሰዎች ቋሚ ለመመዝገብ በሚል ኮሚቴው በዛ ላይ ተረባርቦ በጣም በሚያስደስት ሁኔታ ብዙ ሰዎች መዝገበናል። ቁጥሩ እንደሚያሳየው በአሁኑ ሰዓት ወደ 300 ሰው የሚሆን ሰው መዝገበናል ለመክፈል ቃል የገቡ። ከዛ ውስጥም ወደ 230 ወደ 240 የሚሆኑ መክፈል ጀምረዋል። ከ15 እስከ 20 የሚሆኑ አባላቶች ወይም መማናኖች ከፍሎ ያመጡን ጨርሰዋል። የገንዘቡ መጠን እኛ 300 ብለን አልገደብነውም፣ ሚኒማሉን ነው ትንሹን በሚለው ነው። ብዙዎች እስከ 1000 ብር በየወሩ የሚከፍሉ አሉ። በአንድ ጊዜም በጣም በሚያስገርም ሁኔታ እስከ 30,000 ክሮን ድረስ የከፈለም የቤተ ክርስቲያን አባል አለ። ሕፃናቶችም በየወሩ 50 ክሮን ሁሉን እንከፍላለን ብለው ቃል የገቡና እየከፈሉ ያሉ አሉ። እና በዚህ እስካሁን ድረስ በ300 ክሮን ካምፔን ማለት ስናካፍላት በ10 ክሮን ማለት ነች በቀን። እንግዲህ ቅድባቶ ታምሩ እንደ ቀን እንደተቀስከው 10 ክሮን ለዚህ ምንድነው ማለት ነው? ያን የወተት ፓኮ በግዣ ማለት ነው፣ ወይም አንድ ዳቦ መግዛት የማይችል ነው። ብዙዎቻችን ያንን ወተት ገዝተን ምንደፋው ብዙ ነን። እንግዲህ ከ90 ሚሊዮን ህዝብ ተመርጠን እዚህ ነን ያለነው። እግዚአብሔር እዚህ ቦታ ድርሶን ይህንን እድል ደሞ አግኝተን ለሌላው መርዳት መቻል አለብን። ለዚህ ነው እቺን 300 ክራውን ትንሽ ነች ብለን ስለገመትን ነው በሱ የጀመርነው። እና እስካሁን በሰበሰብነው ወደ 450,000 ክራውን የሚሆን በአምስት ወር ጊዜ ውስጥ ያን ያህል በባንክ ቁጥራችን ውስጥ ገብቷል። እስከ ትናንትና ድረስ 450,000 ክራውን የሚሆን በዚህ ካምፔን ገብቷል።
በጣም አበረታች ሁኔታ ነው ያለው። በእውነት በዚህ አጋጣሚ ምዕመናን በሙሉ ልናመሰግን ይገባል። እና የቤተክርስቲያኑ ምዕመናንም በየጊዜው ግብዣም እያደረጉ እያሰባሰቡ ነው ያሉት። ከሚጠበቀው ስራ አንጻር ግን ገና በጣም ጅምር ላይ ነው ያለነው። እና የዛሬው ፕሮግራማችን ሁሉንም ሰው እንደሚቀሰቅስ ተስፋ እናደርጋለን። እና በዚሁም ቀጥላለን። ፖስት ጆሮ ቁጥራችንን ለመናገር ጀም ተዘጋጅተናል። ተናገሩ።
እሺ፣ አዲስ ለሚሰራው ቤተክርስቲያን የገንዘብ አስተዋጽኦ ያድርጉ። የፕሎስ ጆሮ ቁጥራችን 6195429-3 ይጠቀሙ። እደግመዋለሁ፣ ፕሎስ ጆሮ 6195429-3። በዚሁ አጋጣሚ
እሺ እናመሰግናለን። እንግዲህ ፖስት ጂሮን ሰምታችኋል። ይህ ቁጥር እንግዲህ ለዘመድ አዝማድ እዚህ ሀገር ብቻ ላይ ሆነም አይደለም፣ በየተለያየ ቦታ ላለ ሁሉ ብታስተላልፉልና እርዳታውን ማግኘት ብንችል በጣም ደስ ይለናል። ስለ ሁኔታው እንደገና እንመለስበታለን። ወይዘሮ እለኒ
በጣም አንድ የምለው ውስጤን ሁል ጊዜ ከውስጤ ጋር እንድንነጋገር የሚያስችለኝ ነገር አለ። አንድ ምዕመናን ምንም እንኳን ፍቃድም ባይኖረኝ ስራም እንኳን ባልሰራ በየወሩ ግን 300 ክራውን ለህዝቤ፣ ለቤተ ክርስቲያኔ፣ ለወገኔ እሰጣለሁኝ ብላ ብትለኝ ወደ ራሴ ተመልሼ እንዳስብ አድርጎኛል። እኔ ምን እያረኩ ነው ያለሁት? ተመቻችቶልኛል፣ ኖራለሁ፣ ሰራለሁ እና ምንድን ነው ያረኩት የሚለውን ራሴ ላይ ጥያቄ በጣም ጠየቅኩት ማለት ነው ራሴን። በዚህ ሰዓት ላደረጋችሁት፣ ለምታደርጉት አስተዋጽኦ በጣም እጅግ 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 በጣም እናመሰግናለን። እና አቶ ተምሩ የሚፈልገው ያለ ነገር ይመስለኛል ነው ወደ እሱ ልመልሳችሁ።
ካነጋገርሽ ስመለከትሽ በእውነት እዚህ ስቱዲዮ ብትሆኑ ወይዘሮ ሌኒ እንባ እየተናነቃት ነው የምትናገረው እና በጣም ስሜት የሚነካ ነው። ቅድም ያልሽው ብዙዎቹ ፍቃድ የሌላቸው ልጆች በብዙ ካምፔን ላይ ባረግ ነው ካቅማቸው በላይ ያደርጋሉ እና ለነዚህም ልጆች እንግዲህ እግዚአብሔር ጸሎታቸውን ሰምቶ ፍቃዳቸውን እንዲሳካላቸው እናመሰግናለን።
መንፈሳዊ ጥሪ ሴፕቴምበር 26 በሚካሄደው በደብረ ሰላም መድኃኔዓለም ቤተክርስቲያን ሀክሴትራ በሚገኘው የመስቀል ክብረ በዓል ላይ ቤተክርስቲያናችን ስርዓተ ጸሎት አዘጋጅታለችና ከቀኑ 16 ሰዓት ጀምሮ እንደሚከበር ያው ከዚሁ እናስተላልፋለን። በዚህ አጋጣሚ የእንኳን አደረሳችሁ መልእክታችሁን በዚሁ በስቱዲዮ ስልክ ቁጥራችን 1910000 እየደወላችሁ የእንኳን አደረሳችሁ መልእክቶቻችሁን ማስተላለፍ እንደምትችሉ እና ለማስተዋወቅ እንወዳለን።
ስቱዲዮ ተመልሰናል። እንግዲህ በስልክም እየደወላችሁ በ19100 ጥያቄ ለመጠየቅ የምትፈልጉ ካላችሁ እየደወላችሁ እኛን ማናገር ትችላላችሁ። እርዳታ ማድረግ የምትፈልጉ በዚህ አጋጣሚ እርዳታችሁን እንሻለን። የገንዘብ ብቻ አይደለም እርዳታ የምንፈልገው፣ የተለያየ ልዩ ልዩ እርዳታ ማድረግ እንፈልጋለን የምትሉ በዚህ አጋጣሚ መደወል ትችላላችሁ። አመሰግናለሁ።
ከስዊድን ውጭ ለምትኖሩ ደግሞ ቢግ ኮድ መናገር እንችላለን። ስዊፍት አድሬስ ወይንም ቢግ ኮድ የሚባለው NDESESS ብላችሁ ከዛ +0619542933 ነው።
እንግዲህ በሚቀጥለው ሁለት ሳምንት ውስጥ የተለያዩ ድርጅቶችን ተቋሞችን በቴክስታናችን እርዳታ እንዲያደርጉ በደብዳቤ ለመላክ ተዘጋጅተናል። እናም ይህንን እኛ ካሰብናቸው ውጭ ካሉ የተለያዩ ተቋማትና ድርጅቶች መታቆ ካላችሁ ብትጠቁሙን የበለጠ ስራ እንሰራለን እላለሁኝ። እና ይሄንንም በቤተ ክርስቲያኑ ወይንም ባለው በመስመር ላይ የደወላችሁ ብትነግሩና መሰግናለን።
እሺ አሁን አቶ ታምሩ እንዳለው ተዘጋጅቷል፣ ደብዳቤው ተዘጋጅቷል። ግን እኛ የያዝነው አድራሻ በተለያዩ ግልም ሆነ መንግስታዊም ድርጅቶች ከኢትዮጵያም ውጪ ላሉ ለመላክ አስበናል። ለዚህ ለቤተ ክርስቲያን እርዳታ ለሚያረጉ ግን እናንተ ይሆናል ብላችሁ የምትጠቁሙን ካለ በዚሁ አጋጣሚ በስልክም ብትጠቁሙን ደስ ይለናል። ወደሚቀጥለው ከመሄዳችን በፊት አንድ እንኳን አደረሳችሁ። አሁንም እስቲ አንድ በ2007 የመጀመሪያ ሰው ሆኖ በዚህ በስልክ ሊረዳ የሚፈልግ ሰው ካለ እድሉን እንሰጣለን። ይህ ሰው በ2007 ለደብረ ሰላም መድኃኔዓለም ቤተክርስቲያን የመጀመሪያ ሰው ነው። እስቲ ይሄንን ቻንስ አገኛለሁ የሚል ሰው አንድ ሰው እስቲ የመጀመሪያው እንጠብቃለን። ስልኩ ክፍት ነው።
ሌላው አንድ ነገር ቅድም አቶ ታምራት ሲናገር በስዊድን ውስጥ ብዙ የኦርቶዶክስ ተዋህዶ ሃይማኖት የሚከተሉ የተለያዩ ዜጎች አሉ። ከዛ ውስጥም ትልቁ የሲሪያን ቤተክርስቲያን ነው። እንዲሁ ለህንጻ ኮሚቴው ለስራ ጉብኝት በሄደበት ጊዜ ያሉን ምንድነው እናንተ እንደ ሃይማኖታችሁ ትልቅነት እንዴት አይን ቤተክርስቲያን ሄድላችሁም ብለው ትልቅ ጥያቄ አቀረቡ። በጣም ነው ያዘኑትና ይሄንን ለማሳሰብ
ነው። እነሱ በዛም ብዙ አላቸው እና እኛም መበረታታት
አለብን ነው።
Yeah.
የስልክ መልእክት እንድናስተላልፋላችሁ የኢትዮጵያ መረዳጃ እድር በስዊድን የሚሉ ደውለውልን ነበር። አቶ ሳሙኤል ይባላሉ። የድሩ አባል ለመሆን ለምትፈልጉ በ0736400601 0736400601 በመደወል እኔን ልታናግሩ ትችላላችሁ ይላሉ አቶ ሳሙኤል። በዚህ ማጋጣሚ እንኳን አደረሳችሁ ይላል የኢትዮጵያ መረዳጃ እድር በስዊድን።
በመጀመሪያ የኢትዮጵያ መረዳጃ እድር በስዊድን ላላችሁት በአጠቃላይ እንኳን ለአዲሱ ዓመት በሰላም አደረሳችሁላለሁ። ምንም እንኳን ብንገናኝም ብንባባልም ባለፈው ማለት ነው። አቶ ሳሙኤል ባልከው መሰረት መልእክቱ ትንሽ ግራ ገብቶት ነበርውን ለማስተካከል ያህል በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም እንጠብቀው የኢትዮጵያዊነት ስራ ነው ያሰብከውና አሁን የሚመጡትን መታሰባቸውን እድር ላይ ያሉትን ወገኖቻችንን በናፍቆት እንጠብቃለን። በጣም እናመሰግናለን።
እብዳታ አስተባብራለሁ ነው ያለው።
አዎ እናመሰግናለን አቶ ሳሙኤል።
እና በጣም እናመሰግናለን። ዶክተር ፍቃደ እንግዲህ ቀደም ነግረናል የዚህ 300 ካምፔን ብለን የጀመርነው ሰዎች ከዛም በላይ የከፈሉ ነው ያሉት። ወደ 300 ያህል ሰው ተመዝግቧል። ግን ከበስቶኮል ምርግጠኛ ነኝ ከ300 በላይ አባላቶችም አሉ ሰዎችም አሉ። እና እነዚህን ሰዎች ለመدرس የታቀደ ቀድ አለ በየቦታውም ለመዞር ዛሬም እንግዲህ ያስተዋወቅን ነው ያለ ነው። እና ምን ያህል ሰው መመዝገብ እንችላለን ብላችሁ ትገምታላችሁ?
እንግዲህ ቀድም እንደተከስከው 300 ሰው ብቻ አይደለም በዚህ ስቶክሆልም እና በስቶክሆልም ዙሪያ ያለ። ጥሪው ለኦርቶዶክስ ተከታዮች ብቻ አይደለም ይህ ማዕከል ለሁሉም ያገለግላል ለሁሉም ኢትዮጵያዊ ያገለግላል ብለን ነው የምንጠብቀው ቀደም አቶ ታምሩ እንደገለጸው በመኖራችን እዚህ በመቆየታችን መብዛታችን ብቻ ሳይሆን ሀዘንም ደስታም ይኖራል አስከሬን አስቀምጦ ሎካል ፈለጋ በጣም የሚያሳዝን ነው ስለዚህ ያንደንዱ ዛሬ ባይደርስም ነገ በር የሚንኳኳ ነው ስለዚህ ሐሳቡ ቤተክርስቲያኑ ከተሰራ በኋላ ከጎን ያለው አሁን እንደ ቤተክርስቲያን እንተቀመበት እንደ አዳራሽ እንደ ሎካል እንተቀመበት እናስባለን ያኔ ሁሉም ኢትዮጵያዊ ተገልጋይ ሆና ስለዚህ እርዳታውን ከሁላችንም እንሻለን
አው እንግዲህ ዶክተር ፍቃዱ እንዳልከው አሁን እንጠብቃለን የሚከተለው ምርጫችን እያንዳንዳችን የኢትዮጵያኖች ወገኖች ቤት ማንኳኳት ነው እና በዚህ አጋጣሚ በራችሁን እንዳትዘጉብን የምንፈልገው ቁጥር እስካልደረሰልን በየዞርን መለመን ነው የምንቀጥለው ያንን ነው እና የጀመርነውን መጨረስ አለብን
አሁን መጨመር የምፈልገው ነገር ቢኖር በሀገራችን ቤተክርስቲያን ሲሰራ በእውነት የኢትዮጵያ ህዝብ በአጠቃላይ ነው የሚተባበረው የቤተክርስቲያን ለመገንባት የኦርቶዶክስ ሃይማኖት ተከታዮች ብቻ ሳይሆኑ የሙስሊሙም ህብረተሰብ ሁሉ ቤተክርስቲያን ሲገነባ ይረዳል እና በጣም ወርቅ የሆነ ባህል አለን ትብብር አለን እና ማንኛውም ኢትዮጵያዊ አሁንም ደግሞ እንደውም ከዛም በመቀጠል ኤርትራውያኖች በብዛት አሉ እዚህ ቤተክርስቲያናቸው ነው የኦርቶዶክስ አብዛኞቹ የኛ ቤተክርስቲያን ተከታዮች ናቸው ሁሉም ኢትዮጵያዊ ማንም የኢትዮጵያ ዳሽ በሙሉ ለዚህ ስራ እንዲተባበሩ ማስተዋወስ ፈልጋለሁ።
አዎ አቶ ታምራት ልክ ነው። በዚህ አጋጣሚ አንድ ነገር ትዝ አለኝ። አባታችን ብፁዕ አቡነ ኤልያስ ጅቡቲ ውስጥ ቤተክርስቲያን ሰርተዋል። እና ጅቡቲ ውስጥ የሚገኘው 90% የእስልምና ሃይማኖት ተከታይ ነው። እና እሳቸውም እንደነገሩን ብዙን ቤተክርስቲያን የጨረሰው ሰርቶ የሰራው የጅቡቲ ህዝብ ነው እና ይህ ሃይማኖት የሚገድበው አይደለም ሰው ለፍቅር ካለ ለአንድነት ካለ የተለያየ አይነት ሃይማኖት ቢኖረንም አንድ የኢትዮጵያ ማዕከል አንድ የኢትዮጵያ ቤተክርስቲያን መስራት ያቀተን
ትክክል ነው በጅቡቲም በኬንያም በሌላም ቦታ ብዙ ቤተክርስቲያናትን አስገንብተዋል አባታችን ብዙ ጊዜ ይናገራሉ እንደውም የሙስሊሙ ህብረተሰብ የሙስሊሙ ማህበረሰብ ብዙ የረዳኝ እሱ ነው ያሉ ብዙ ጊዜ ይናገራሉና ደስ የሚል ታሪክ አለን ያልኩት ከዛ አንፃር ነውና
አሁንም ቀደም አቡነ ብፁዕ አባታችን አቡነ ኤልያስ በመክፈቻ ንግግር ባሉት መሰረት በአንድነት እጅ ለእጅ ተያይዘን በአንድነት ያሉት ነገር ልብነቱን ነክቶታል አሁንም በአንድነት እጅ ለእጅ ተያይዘን ቤተክርስቲያናችንን ከግብ እናደርሳለን እላለሁ በጣም አመሰግናለሁ
ማስተዋቂያው ላይ እንደተነገረው ከሀገራችን ትልቅ በዓላት አንዱ የመስቀል በዓል ነው። የዘንድሮ የመስቀል በዓል አርብ ቀን ነው ዳመራው ዋዜማው የሚሆነው ማለት ነው በ26 ሰፕቴምበር በዚህ ሀገር አቆጣጠር እና ከመቼውም በበለጠ ደምቆ እንዲከበር እንፈልጋለን ያላችሁን ጎረቤቶች ወዳጆች ዘመዶች በሙሉ ሰብስባችሁ ዳመራውን እንድንደምር ጥሪያችንን እናስተላልፋለን ከዛ ቀጥሎ ትልቅ እንትን ያለን የጥቅምት መድኃኔዓለም የሚከበረው ዘንድሮ በኖቬምበር በኦክቶበር 31 2 እና 3 በስዊድን አልሄልጉና ሄሊ ነውና ባለፈው አመት ታስተውሱ እንደሆነ ከየተቦይ ከፊንላንድ ከኖርዌም የመጡ ነበሩ በብዛትና ደስ የሚል በዓል ነበር ያከበርነው ዘንድሮም በዛው መልክ በትልቅ አከባበ በትልቅ ስነ ስርዓት ይከበራል ካላንደራችሁ ላይ ጻፉ ኦክቶበር 31 ኖቬምበር 2 እና 3 የጥቅምት መድኃኔዓለም በዓለ ንግስ ይከበራል እሱን ማስተዋወስ እንፈልጋለን ሌላው ደግሞ ማስተዋወቅ ያደረደርኩባችሁ ግን ሌላው ደግሞ ትልቁ በዓል በእውነት ሊከበር የሚገባው የቤተክርስቲያናችን 25ኛ አመት ነው እና የቤተክርስቲያን 25ኛ አመታችንን እናከብራለን ብለን ያዝነው ሜይ 23 2015 አመተ ምህረት ላይ ነው እና 25ኛ አመቱ በትልቅ ስርዓት ይከበራል እነዚህ ነገሮች ይጠብቁናል ለማለት ፈልጌ ነው ዶክተር ፍቃደ ምትነፋለ
ማስተዋቂያው ላይ ነው እንግዲህ በደመራው ለት የህንጻ ኮሚቴውም የራሱ የቻለ አንድ ተረጴዛ ኖሮት እዛ ያስተዋውቃል እዛ መተን ፎርም መሙላት እንፈልጋለን አድራሻ መስጠት እንፈልጋለን ምትሉም በቦታው የኮሚቴው ሰዎች ስላሉ በዚያው አጋጣሚ መግለጽ እንፈልጋለን
አይ በመባለው እንግዲህ በዚሁ ባል በሚደረገው በተደጋጋሚ ባህሎች ላይ መረባረብ አለብን እና ለቤተክርስቲያናችን ህንጻ ገብ የሚሆን ይሄንን ነው ማለት እንፈልጋለን ወገኖች ሃይማኖታችን እንዲጸና አንድነታችን እንዳይላላ ልጆቻችን የልጆቻችን ባህላቸውን ማንነታቸውን እንዳያጡ በጽናት ተነስተን የጀመርነውን ግንባታ አብረን እንጨርስ ይያልቁ በኔና በህንጻ ኮሚቴ ስም በመላው ዓለም ለምትገኙ ኢትዮጵያውያን ጥሪና አቀርባለሁ አመሰግናለሁ
በጣም ቆንጆ አገላለጽ ነው አጥምራት ዶክተር ፍቃደ አቶ ታምራት ይሄን ድንቅ የሆነ ነገር ላደረጋችሁ እኔም እያመሰገንኩኝ እንግዲህ እንጠብቃለን ከሁሉም አቅጣጫ የሚመጡትን ነገሮች እንጠብቃለን የምትፈልጉ ስልክ ቁጥር የምትፈልጉ ሆነው መንገድ ልታገኙን ትችላላችሁ ስልክ ቁጥር መውሰድ ትችላላችሁ እናመሰግናለን
ወይዘሪት ገብረ ማዛ ገብረ ንጉስ ጓደኞቼን አስተባብሬ ለህንጻ ማሰሪያው እርዳታ አመጣለሁ ብለው ደውለው ነበር በቅድስት ቤተክርስቲያን ስም በጣም እናመሰግናለን እንግዲህ ፕሮግራማችን ያለቀ ነው ከኛ ጋር አዲሱን አመት በውይይታችን በመካፈል ስላዳመጣችሁን የከበረ ምስጋናና ቀርባለን።
በኮሚቴውስም እንግዲህ በድጋሚ ጥሪያችንን እናቀርባለን። አዲሱ ዘመን 2007 የሰላም የፍቅር አገራችን ነጻ ሆና በፍቅር ልጆቻችን የሚያድጉባት ሆና ሌላ ጊዜ ቤተክርስቲያን የሚሰራው በውጪ ሳይሆን አገራችን እንዲሆን አስበን ይህ ዘመን የሰላም የፍቅር ያድርግልን እንላለን። በሰላም ያገናኘን
አሜን።
የፕሎስ ጂሮ ቁጥሩን በድጋሚ ለማያዝ የምትፈልጉ 6195429 ሰረዝ 3 6195429 ሰረዝ 3 በዚያው አጋጣሚ የመስቀል ክብረ በዓል ሀክሴትራ በሚገኘው የደብረ ሰላም ዳንኤል ቤተክርስቲያን ሴፕቴምበር 26 ከ ለቱ 16 ሰዓት ጀምሮ ያው ከዚህ በፊትም እንደነበረው በድምቀት እንደሚከበር ተስፋ ያደረግን በእለቱ ተገኝተን ሁላችንም የዛ ክብረ በዓል ተሳታፊ እንድንሆን ቤተክርስቲያን ጥሪዋን ታስተላልፋለች። መልካም በዓል።
I'm going to be a part of it.